ሚልኪያስ መጽሐፍ እና መጽሐፉን ደግሞ ያለ ምክንያት የብሉይ ኪዳን መደምደሚያ አልሆነም። እግዚአብሔር ምክንያት አለው። ያንን ቅሬታውን ከተናገረ በኋላ ጌታ ለአራት መቶ ዓመት ነቢያትን መላክ አቆመ፣ ከለከለ። ብዙም ተናገረ እንግዲህ በብዙ ዘመን። ከዚያ በኋላ እግዚአብሔር ዝም አለ ለአራት መቶ ዓመት። ዮሐንስ መጥምቁ በምድረ በዳ ውስጥ ብቅ እስኪል ድረስ እግዚአብሔር ዝም አለ። አንድ ሌላ የሚገርመኝ ነገር በዚህ በአራት መቶ ጸጥታ ዘመን ውስጥ ነው የግሪክ ፈላስፎች የተነሱት። አሪስቶትል፣ እነ ፕሌቶ፣ እነዚህ ታላላቅ ሌሎችም እነ ዲዮጋን፣ ሌሎችም ታላላቅ ፈላስፎች የተነሱት በዚህ ጊዜ ነበር። እግዚአብሔር ይመስገን። ሰው የራሱን ጥበብ ከጨረሰ በኋላ ፍልስፍናውን ተናግሮ ከጨረሰ በኋላ ስለ ኑሮ፣ ስለ ሕይወት፣ ስለ ሞት፣ ስለ ቅድስና እነዚህ ፈላስፎች ከተናገሩ በኋላ እግዚአብሔር የራሱ ጥበብ የሆነውን የራሱ ፈላስፋ የሆነውን ዘለዓለማዊውን ፈላስፋ ኢየሱስ ክርስቶስን ላከ። በገላትያ 4:4 ላይ ዘመኑ ሲደርስ ይላል። ዘመኑ ሲደርስ እግዚአብሔር ከሴት የተወለደውን ልጁን ላከ ይላል። ዘመኑ ሲደርስ ማለት ይሄ ነው። እነኚህ ነገሮች ሁሉ ካበቁ በኋላ እና ሚልኪያስ ያለ ምክንያት የመጨረሻው መጽሐፍ አልሆነም እና እግዚአብሔር ይመስገን። እንኳን ሁላችሁም መጣችሁ። ምዕራፍ 2ን አውጡና ሚልኪያስን ጥቂት ጥቅሶች እናነባለን። ከዚያ በፊት ግን እንጸልያለን። ጌታ ሆይ በፊትህ ቀርበናል። ተርበን ተጠምተን መጥተናል። የተቀጠቀጠን ሸምበቆ የማትስር የሚጤሰውን ጧፍ የማታጠፋ አምላክ አንተ ነህ። ሰው ጨካኝ ነው፣ አንተ ግን ርኅሩኅ ነህ። ወደ አንተ መጥተናል ጌታ ሆይ፣ ዛሬ ማታ እንድታስተምረን ለልባችን እንድትናገር ወደ አንተ መጥተናል። ወደ ቅድስተ ቅዱሳን በደሙ በኩል እንገባለን። በደሙ አጽዳን። በዚህ ሰዓት እኛ ተገቢ አይደለንም መጽሐፍ ቅዱስም ለመያዝ ቃልህንም ለመናገር ጌታ ሆይ እኛ ተገቢ አይደለንም። አንተ ግን ታላቅ አምላክ ስለሆንክ ተቀበልከን። አሁንም ተቀበለን፣ ተናገረን፣ አስተምረን ጌታ ሆይ። አንተ ግሩም አምላክ ነህ። ቃልህ ያጽዳን፣ መንፈስህ ያስተምረን። ማንም ሰው አስተማሪ የለም አንተ ካላስተማርከው። ተናገር፣ ጊዜውን ተረከብ። በጌታ በኢየሱስ ስም አሜን። እናንተ አድሚን የሆናችሁ ሰዎች አንዱ መብታችሁ ሰዎች የማይሆን ነገር ሲጽፉ ቀይ መስጠት ነው ለነዛ ሰዎች። ያስፈልጋል። እሺ እናን ወደ እግዚአብሔር ቃል ሚልኪያስ ምዕራፍ 2 ከቁጥር 1 እስከ 9 እንግዲህ ዛሬ የምንማረው ስለ ካህናት ነው። ሰሞኑን እንደ አጠቃላይ ነገር አድርጌ እንደ ኦቨርቪው አድርጌ ስለ ካህናት ብዙ ተናግሬያለሁ። ዛሬም የምናገረው የዛሬውን ፕሮግራም እንደውም ለነሱ ለካህናት የዋለ ነው። ይሄ ሶስተኛ ትምህርታችን ነው። አንድ 6-7 ምሽት ተምረነዋል፣ ግን ሶስተኛው ሌሰን ነው የዛሬው። አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው። ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት፣ ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ። ካህናት ሲል ልዩ ካህናት ወይ በዛን ጊዜ የነበሩ ካህናት ብላችሁ አታስቡ። እርግጥ በዛ ጊዜ ለነበሩ ነው የተጻፈው በቅድሚያ፣ ግን ዛሬ እኛ እግዚአብሔር እናገለግላለን ብለን የተነሳ የተለየ ወገን እግዚአብሔር ሕዝብ የንጉሥ ካህናት የተባልን ደግሞ እናንተና እኔ ነን። ስለዚህ መልእክት ለእኛ ነው ማለቴ ነው። በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ እረግማታለሁ። እነሆ ክንዳችሁን እገስጻለሁ፣ የመስዋዕታችሁንም ፋንድያ በፊታችሁ ላይ እበትናለሁ። ከእርሱም ጋር በአንድነት ትወሰዳላችሁ። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደሰደድሁላችሁ ታውቃላችሁ፣ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ። ይፈራ ዘንድም እነርሱን ሰጠሁት፣ እርሱ ፈራኝ። ይፈራ ዘንድም እነርሱን ሰጠሁት፣ እሱ ፈራኝ። ከስሜም የተነሳ ደነገጠ። የእውነት ሕግ በአፍ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፣ የሌዊንም ቃል ኪዳን አስነውራችኋል፣ ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገዴን እንዳልጠበቃችሁ በሕግም ለሰው ፊት እንዳዳላችሁ መጠን እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አድርጌያችኋል፣ ይላል እግዚአብሔር ቃል። እግዚአብሔር የክህነቱን ስራ ቀደም አድርጎ ለአሮን ቤተሰብ ሰጠ። ሌዋውያን እነሱ ናቸው። ይህን ሕግ ሲሰጣቸው ኃላፊነትም ጭምር ነው የሰጣቸው። በአጠቃላይ የሌዋውያን አገልግሎት በቤተ ክህነቱና በእስራኤል ሕዝብ መሀል በሶስት ይከፈላል። አንደኛው የቤተ መቅደሱን የአምልኮ ስርዓት እንዲፈጽሙ ሕዝቡ ሲሰበሰብ የሚያስፈልገውን አምልኮ እንዲያካሂዱ፣ ጧፉ በጊዜ እንዲበራ፣ እጣኑ በጊዜ ተዘጋጅቶ እንዲቀርብ መስዋዕቱ እንደሚገባ እንዲሰዋ ሌላውንም ደግሞ የቤተ መቅደሱን የቃሉን ንባብ የውዳሴውን የዝማሬውን የመሳሰለውን ስርዓት እንዲፈጽሙ ነው። ይህንን ዘሌዋውያን ምዕራፍ 21 ላይ ታገኙታላችሁ። ሁለተኛው አገልግሎታቸው የአገልግሎታቸው ክፍል ህዝቡን እንዲያስተምሩ ነው። ለህዝቡ የሙሴን ህግ እንዲያስተምሩ በዘሌዋውያን ምዕራፍ 10 ላይ ቁጥር 11 ይህን ታገኛላችሁ። ሶስተኛው ደግሞ ህጉን በተመለከተ የሚነሱ አንዳንድ አለመግባባቶች በሰዎች መሀል አሉ፣ ክሶች አሉ፣ ክርክሮች አሉ። በባልና ሚስት መሀል የሚነሳ ጭቅጭቅ አለ፣ በመሬት ምክንያት በመሳሰለው በውርስ ምክንያት የሚመጣውን ችግር እንዲፈርዱ፣ እንዲዳኙ፣ እንዲያስታርቁ ነው። ይህን ደግሞ በዘዳግም 17 ከቁጥር 8 እስከ 11 ባለው ክፍል ይህንን ታገኙታላችሁ። እነዚህ ናቸው እንግዲህ የክህነት አገልግሎት እነዚህ ናቸው፦ የቤተ መቅደሱን የአምልኮ ስርዓት፣ እግዚአብሔርን ቃል ህዝቡ እንዲማር ማስተማር፣ ከዛ ደግሞ ሶሻል የሆነውን በህዝቡ መሀል ያለውን አለመግባባት ያንን እንደ ህጉ እንዲዳኙ። ትልቅ ኃላፊነት ነው ይሄ፣ ትልቅ ኃላፊነት ነው። ህዝቡ የእግዚአብሔርን ቃል እንዲያውቅና በአግባቡ እንዲያመልክ ማስተማር አለባቸው፣ መምራት አለባቸው። እነሱም ራሳቸው በህይወታቸው እየኖሩ ማሳየት ብርሃን መሆን ነበረባቸው። ይህ አገልግሎት የህዝቡን የመንፈሳዊ ህይወት የሚወስን ነው። በዚህ ይወሰናል የእግዚአብሔር የመንፈሳዊ የእግዚአብሔር ህዝብ የመንፈሳዊ ህይወት። ህዝቡ ቃሉን እንዲያውቅ ያስፈልጋል፣ እውነተኛውን ቃል። ቃሉን የማያውቅ ህዝብ የተወናበደ ህዝብ ነው። ቃሉን የማያውቅ ህዝብ መሰረት የሌለው ነው፣ ለተኩላም ደግሞ የተመቸ ነው። ዛሬ በኢትዮጵያችን እውነተኛው የእግዚአብሔር ቃልስ በብዙ ቦታ ሲሰበክ ወገኖቻችን ሲማሩ ማየት በጣም ልቤን ያረካዋል። በተለይ ሁላችን ያሳደገችው የኦርቶዶክስ ቤተ ክርስቲያን ካህናት በብዛት ወደ እግዚአብሔር ቃል እየመጡ የእግዚአብሔርን ቃል እየተማሩ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። ለምድራችን ተስፋ አላት ማለት ነው። እና የእግዚአብሔርን ቃል ማወቅ አስፈላጊ ነገር ነው፣ በጣም አስፈላጊ ነው። ዝም ብለን ነፋስ እየመጣ ከወዲያ ከወዲህ እንዲያንገላታን አያስፈልግም። ዘመኑ ክፉ ዘመን ነው። ብዙ አጉል ትምህርት የተሰራጨበት ዘመን ነው። ያንን አጉል ትምህርት ይዘን ስንሮጥ እኛም ተበክለን ሰዎችንም እንበክላለን። እና የምታዳምጡኝ ወገኖቼ እግዚአብሔርን ቃል አጥኑ፣ አትሰልቹ፣ በራሳችሁ አጥኑት። ሁልጊዜ አስተማሪ አይገኝም። ሁልጊዜ ሰው አስተምሮኝ ከማለት እናንተ ራሳችሁ ምንም የሚሳናችሁ ነገር የለም። በተለይ እዚህ ምዕራብ ውስጥ ያላችሁ ሰዎች ብዙ የምትረዱበት ነገር አለ። መጽሐፍቶች አሉ፣ ኮሜንተሪዎች አሉ፣ ዲክሽነሪዎች አሉ፣ ኮንኮርዳንስ አለ፣ ብዙ ነገር መረጃ አለ። ስለዚህ ራሳችሁም ጊዜ ስጡትና የእግዚአብሔርን ቃል አጥኑ። ይሄ ነበር የካህናት ስራ፣ ቃሉን ማስተማር። ቀጥሎ ህዝቡ ሊከተለው የሚገባው የቅድስና ህይወት እነሱም የተቀደሱ መኖር ነበረባቸው። ትልቅ ኃላፊነት ነው። ትልቅ ኃላፊነት። ትልቅም ጥሪ ነው፣ የክብር ጥሪ ነው ደግሞ። እግዚአብሔርን ወክሎ ሰዎች ፊት መቆም፣ ሰዎችን ወክሎ እግዚአብሔር ፊት መቆም ቀላል ነገር አይደለም ወገኖቼ። እንግዲህ ከዚህ ቀደም ዘርዝሬያለሁ፣ ምን ነበረ የካህናት ጥፋት፣ እግዚአብሔር ያሳዘኑበት በምንድን ነው? ቢደገም አይሰልቻችሁ፣ ምክንያቱም የነገሩን የመደጋገም ጥቅም አለው፣ ለማስታወስ ይረዳል። ነገሮች ይደጋገሙ፣ አትሰልቹ፣ ጭንቅላታችሁ ውስጥ ገብቶ ይቀረጻል፣ እንዳትረሱት ይሆናል። እና መደጋገም የማስታወስ ትልቁ ቁልፉ ነው። ብሉይ ኪዳን ተጀምሮ እስኪያልቅ ድረስ የሌዋውያን ካህናት ባህሪና አሰራር በጣም የተበከለ ነበር። ገና አገልግሎቱን ከጀመሩበት ጊዜ ጀምሮ አገልግሎቱን በከሉት። በግብዝነት የተሞሉ ነበሩ። ለእስራኤልም ሕዝብ ትልቅ እንቅፋት ሆነው ነበር። ትልቁ ነጥብ ደግሞ ይሄ ነው። ለራሳቸውም ከመሰናከላቸው አልፈው ለሕዝቡ እንቅፋት ሆነው ነበረ። ካህናት ነቢዩ ሚልክያስ እንዲታረሙ እንዲታደሱ ወደ ፈሪሃ እግዚአብሔር እንዲመጡ እንዲመለሱ ያስጠነቅቅ ነበር። እነዚህ ካህናት የፈጸሟቸው ድርጊቶች በጣም የሚያሳዝኑ ናቸው። ከእነሱ የሚጠበቅ ነገር አልነበረም። አንደኛ እግዚአብሔርን አለማክበራቸውም ባለፈው ሳምንት አንብበናል። ምዕራፍ 1 ቁጥር 6 ላይ እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል፣ እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፍራቴ ወዴት አለ? እያለ ጌታ ከእነሱ ጋር ይከራከራል። ሁለተኛ የታዘዙትን ትእዛዝ ጥሰው አካለ ጎደሎ የሆነውን እንስሳ ለመስዋዕት ያቀርቡ ነበር። እውር የሆነውን፣ አንካሳ የሆነውን፣ በሽተኛውን ያቀርቡ ነበር። ቁጥር 7 እና 8 ላይ እዚሁ ምዕራፍ 1 ውስጥ ደጋግመን አንብበነዋል። ይህን እንዴት ይህን ለእኔ ታቀርባላችሁ? እስቲ አለቃችሁ ሂዱና የሚያስነውር ነገር አቅርቡለት፣ ይቀበላል ከእናንተ ይላል እግዚአብሔር። ሌላ ደግሞ መሰዊያውን መናቃቸው ነው። አንካሳውን፣ እውር የሆነውን፣ የታመመውን ስታቀርቡ ይህ ክፉ አይደለም? ለአለቃ ብታቀርብ ያን ይቀበላልን? ይላል እና መስዋዕት ሆኖ የሚቀርብ ነገር ዋጋ ያለው ነገር ነው። ዳዊት ነው ይመስለኛል ዋጋ ማስከፍለኝን ለእግዚአብሔር መስዋዕት አድርጌ አላቀርብም ያለው። እግዚአብሔር ርካሽ አምላክ አይደለም። ብዙ ጊዜ ትርፉን ነው ለእግዚአብሔር የምንሰጠው። ባለፈው ሳምንት ጠቅሼዋለሁ። የጊዜያችንን ትርፍ ሁሉን ነገር እናስቀድምና ያችን ትራፊዋን ሰዓት ነው ለጌታ የምንሰጠው። በምናደርገው እስቲ አስቡት፣ አንድ ነገር እስቲ አስቡት። በተለይ በኢትዮጵያውያን መሀል ማየው አንድ በጣም ክሮኒክ የሆነ ነገር አለ። ክሮኒክ የሆነ የሰዓት ጉዳይ ስራ ስትገቡ ደቂቃዋን አክብራችሁ ነው ስራ የምትገቡት። ይህን ማይክዳል ሌት ከሆናችሁ ታውቃላችሁ። ስራውም ሊጠፋ ሊቀር ይችላል። ወደ ቤተ ክርስቲያን ግን ለጸሎት ስብሰባ ለባይብል ስተዲ በሚመጡበት ጊዜ የኛ ሰዎች በሰዓት የሚመጡ ወገኖች ቁጥራቸው እጅግ በጣም 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 ያነሰ ነው። ሁልጊዜ ሌት ነው የምንመጣው። እግዚአብሔር ቤት ሲሆን ሌት ነን ሁልጊዜ። የእግዚአብሔር ነገር ሁለተኛ ደረጃ የያዘ ስራ ላይ በጊዜ ከተገኘን ለምንድን ነው አምልኮ ላይ በጊዜ ማንገኘው? ይሄ መቼ ነው የሚሻሻለው? ሰርጉ በሰዓት አይከበር? አንድ ሰርግ ላይ ሙሽራው 3 ሰዓት ዘግይቶ የመጣበት አስታውሳለሁ። ከዛ ላይ ይሸበሸብ ነበር ደግሞ የክርስትና መዝሙር ነበር የሚዘመረው። 3 ሰዓት ዘግይቶ የመጣበትን አስታውሳለሁ። ለምንድን ነው ሰዓት የማናከብረው እኛ? ለገንዘብ ስንሮጥ ስንለፋ በሰዓቷ ነው የምንገኘው። ጠዋት ብለን ቀደም ብለን ማንነሳው? አምልኮ የሚጀመረው እሁድ ጠዋት አይደለም። ለነገሩ ይህ የእሁዱ አምልኮ የሚጀመረው እሁድ ጠዋት አይደለም፣ ቅዳሜ ማታ ነው የሚጀመረው። ቅዳሜ ማታ በጊዜ መተኛት ያስፈልጋል። ቅዳሜ ማታ በጊዜ ተኝቶ በቂ እረፍት አግኝቶ በጠዋት ተነስቶ በቂ ጊዜ ሰጥቶ ሻወርም ይሁን ልብስ የምትተኩሱት ካለ የምታረጉት ነገር ካለ በተለይ እህቶች በዚህ ነገር ልትገሰጹ ይገባል። አገራችን ነው ትርት አለ ሴት ሬሳዋም በጊዜ እሺ ብሎ አይወጣም ከቤት ይባላል። የካልቸር ጉዳይ ነው እና ትራፊውን ነው ለእግዚአብሔር የምንሰጠው። ሁልጊዜ የሚያሳዝነኝ ነገር ቢኖር ይሄ ነው። እኔ እዛ ቸርች ውስጥ ካለው መጀመሪያ የምገኝ እዛ እኔ ነኝ። በእንግድነትም ልምጣ ለአገልግሎትም ልምጣ እና በዚህ ነገር እንድንታረም ያስፈልጋል እንጂ ትራፊውን ነገር አይደለም ለእግዚአብሔር መስጠት አለብን። ደግሞ ሰዓት አለማክበር በተለይ በዚህ ሀገር እንደ ስድብ ይቆጠራል። ሰዓት አለማክበር እኔ ቢዚ ነኝ አንተ ግን ስራ ስለሌለህ ቁጭ ብለህ ጠብቅ እንደማለት ነው። እናንተ ዘግይታችሁ ስትመጡ እንዲህ አይነት ስድብ ነው የምትሳደቡት። እንደ ትልቅ ነውር ነው። አይታችሁ ነው ሰርጋችን ላይ ፈረንጆቹ በሰዓት ይገኛሉ፣ አንድ አበሻ የለም እዛ አካባቢ። ከዛ ጠብቀው ሰርጉ ሳይጀመር ተበሳጭተው የሄዱ ብዙ ነጮች ብዙ ጊዜ አይቻለሁ። እንኳን ቆይተው ፕሮግራሙን ተከታትለው ራት በልተው ሊሄዱ 1 ሰዓት 2 ሰዓት ይጠብቃሉ ቁጭ ብለው ቸርች ውስጥ ሙሽራው እስኪመጣ። ፈረንጆቹ ሌላ ፕሮግራም አላቸው፣ ሌላ እንትን አላቸው፣ እቅድ አላቸው፣ ተነስተው ይሄዳሉ። ይብቃ። ስለዚህ ምናልባት በኋላ በውይይት ላይ ታነሱታላችሁ ብዬ ተስፋ አደርጋለሁ። መሰዊያውን መናቃቸው፣ ሌላው በእግዚአብሔር አገልግሎት መሰልቸታቸው ቁጥር 13 ላይ ድካም ነው ብላችሁ ጡጥ ይቃላችሁበት ይላል የሰራዊት ጌታ እግዚአብሔር። ድካም ነው እግዚአብሔር ማገልገል፣ ድካም ነው። ምን ጠቀመኝ? ጓደኞቼ ጥለውኝ ሄዱ። ጓደኞቼ የተሻለ መኪና ይነዳሉ፣ በቂ ገንዘብ አላቸው፣ በቂ ደሞዝ አላቸው። ጓደኞቼ ይኸው መጠቁ፣ እኔ ግን እዚህ ቀረሁ። እንዳይመስላችሁ ጉዞ መቼ አለቀና? ጉዞ እኮ አላለቀም። ረዥም ነው ጉዞ። በኋላ ዞር ብላችሁ ስታዩ ጓደኞቻችሁን አጠገባችሁ አታዩአቸው። ሁልጊዜ ኢየሱስ ያሸንፋል። ይህንን ገራችሁ ሁልጊዜ ኢየሱስ ያሸንፋል። ስለዚህ የእግዚአብሔር ስራ ለጊዜው አድካሚ ነው፣ ይጎዳል፣ ገንዘብም ላያመጣ ይችላል። ዞሮ ዞሮ ግን እግዚአብሔር ታማኝ ነው። የማንም ባለ አደራ አይደለም። እግዚአብሔር ማንንም አይጥልም። የማንም አደራ አይበላም እግዚአብሔር። ቀጥሎ የሌዊን ቃል ኪዳን መበከላቸው፣ ከእግዚአብሔር መንገድ መራቃቸው፣ ህዝቡ ህጉን እንዳከብር ማደናቀፋቸው። በቀደም ጠቅሼዋለሁ፣ እግዚአብሔር ከሚያዝንበት ነገር አንዱ እኛ ራሳችን ወይም ካህኑ ራሱ መሳቱ ብቻ ሳይሆን ሌሎችን ማደናቀፉ እግዚአብሔር ይገደዋል፣ በጣም ያዝናል። ቁጥር ምዕራፍ 2 ቁጥር 8 ላይ እናንተ ግን ከመንገድ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል ይላል። ብዙ ሰዎችን አሰናክላችኋል። እኛ አንገባ፣ ሌሎችን አናስገባ። በቁጥር 9 ላይ ደግሞ አድሎ ማሳየታችሁ በሕግም ለሰው ፊት እንዳዳላችሁ መጠን እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አድርጌያችኋለሁ። እንግዲህ ይህኑ ስላደረጋችሁ እናንተ ካህናት ንስሐ ካልገባችሁ ቅጣት ይመጣል ይላል። ቅጣት ይመጣል። የመስዋዕታችሁን ፋንድያ እፊታችሁ ላይ በትነዋለሁ። ፋንድያም እንደሆን ታውቃላችሁ። እበት፣ ኩበት። ስንቶቻችንን ፋንድያ ተለቅልቀን አደባባይ መውጣት የምንፈልገው? ፋንድያ የሚለቀለቅ አከምባሎ ብቻ ነው ሀገራችን። እና ደግሞ እኔ ያደግኩበት ቤት ደሳሳ ጎጆ ሳር ቤት በወር አንድ ቀን ወለሉን እበት እንለቀልቀው ነበር። ያ እበት ሲደርቅ በእኔ ቤት ሲሚንቶ ቤት ውስጥ ነው የምኖረው። መደቡ ሁሉ መደቡ ላይ ነበር የምተኛው። መደቡ ሁሉ እበት ነው የሚለቀለቀው። ያ እበት ሲደርቅ እዚያ መደብ ላይ የባህር ዛፍ ቅጠል ይመለመልና የባህር ዛፍ ቅጠል ይጎዘጎዛል። እዛ ላይ አንድ ትንሽ የቁርበት መሳይ ትዘረጋላችሁ። አቤት እንቅልፍ፣ አቤት እንቅልፍ፣ አቤት እንቅልፍ፣ አቤት እንቅልፍ። ባህር ዛፉ ጥሩ ጥሩ ይሸታል፣ ለስላሳ ነው። ያ ቁርበት ያለት ማታ የምተኛው እንቅልፍ አሁን አሜሪካን አልጋ ላይ አልመችም ብሎ ስንቆራጠት ነው የማድረው። እንደዚህ ነው የኖር ነው። የመስዋዕታችሁን ፋንድያ ፊታችሁ ላይ እበትነዋለሁ ይላል። መስዋዕቱን ፋንድያ ይለዋል። ፋንድያ ወጉድ ይገርማል። እግዚአብሔር ምን ያህል እንደተጸየፋቸው የሚያሳይ አባባል ነው። እግዚአብሔር እንዴት እንደሚጸየፈው እኛ ወርሺፕ ብለን ሄደን የምንሰራውን አንዳንድ አገልጋዮቻችን፣ ዘማሪዎቻችን ግማሽ ራቁታቸውን መጥተው ፑልፒት ላይ ቆሞ ሲዘምሩ እነሱ ዘመርን ብሎ ሞተዋል። እኛ የምናየው ያን ልብስ ያለበሰውን ፓርት ነው ቁጭ ብለን የምናየው። እውነት አይደለም? እውነት እኮ ነው የምናገረው። እውነት ነው። እግዚአብሔር ምን ያህል እንደተጸየፈ ፋንድያ ይለዋል። ይህንን የማይሆን ወርሺፕ ፋንድያ በህዝቡ ፊት አዋርዳችኋለሁ ይላቸዋል። ቁጥር 9 ላይ አዋርዳችኋለሁ በህዝቡ ፊት። ወደ ቀደሱት ካህናት የተዘጋጀው ክብር ቀረና ውርደት መጣ። በሰዎች ፊት ለመከበር ለመወደድ በመሻት እግዚአብሔርን ስላላከበሩት እና ክብሩን ለራሳቸው ስለወሰዱ ጌታ ደግሞ ያንን ከሰው የጠበቁትን ክብር ወደ ውርደት ለወጠባቸው። ክብሬን ለማንም አልሰጥም የሚል አምላክ አንድ ፓስተር በቦዲጋርድ ነው የሚሄደው። ኢትዮጵያዊ አይደለም፣ የዚሁ ሀገር ሰው ነው። ሲገባም በቦዲጋርድ ነው፣ ሲወጣም በቦዲጋርድ ነው። አንድ ቀን ጠየቅኩት፣ ለምን ነው ቦዲጋርድ የሚያስፈልገ አልኩት። ለምን ነው ቦዲጋርድ የሚያስፈልግ? እንዴት እግዚአብሔር ባሪያ፣ አገልጋይ፣ እረኛ፣ የበጎች እረኛ በቦዲጋርድ ይሄዳል? ቦዲጋርድ ለድራግ ዲለሮች ነው ቦዲጋርድ የሚያስፈልገው። እነ ፕሬዚደንት ኦባማ ቦዲጋርድ ቢኖራቸው አይገርመኝም። ግን የወንጌል አስተማሪ ዝቅ ብሎ በሽተኛውን መዳሰስ ያለበት፣ ህዝቡ መሀል ገብቶ የህዝቡን ቁስል መንካት ያለበት ሰው እንዴት ሽጉጥ በታጠቁ ቦዲጋርዶች አብሮ ይሄዳል? ታጅቦ ይሄዳል? የት ጋ ነው የናዝሬቱ ኢየሱስ በቦዲጋርድ ታጅቦ ሲሄድ ያየ ነው? አሁን እንደዚህ ነው። ያንን ግን እኛ የምንፈልገውን ክብር እግዚአብሔር ወደ ውርደት ይለውጠዋል። ለዚህ እኮ ነው ጸሎታችን አይመለስ፣ በመሀከላችን ድንቅ ነገር አይሰራ፣ በሽተኞቻችን አይፈወሱም፣ ህዝባችን አይባረክ። በረከት የለም። ይሄ ደግሞ ከልጅ ልጅ እየተላለፈ እንኖራለን። ብዙ ተናግሬያለሁ፣ ሰዓቱም ሄዷል። ትንሽ ነገር ልጨምርና ባይሆን ወደ ኋላ ሰፈር መደምደሚያ የምናገረው ይኖራል። እንግዲህ ዛሬ እኛን እንዴት ነው የሚመለከተን ወደሚለው ሀሳብ እንዴት እኛን ዛሬ እንዴት ነው ይህ የሚመለከተን? በሚልኪያስ ምዕራፍ 3:1 ላይ የቃል ኪዳኑ መልእክተኛ እንደሚመጣና የሌዊን ልጆች እንደሚያጸዳ ይነገራል። በ3:3 ላይ 3:1 ምራ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቱ ያስተካክላል። ያ ዮሐንስ መጥምቁ ነው። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ይሄ ናዝሬቱ ኢየሱስ ነው። የምትወዱትንም የቃል ኪዳን መልእክተኛ እነሆ ይመጣል። ኢየሱስ ነው ይሄ ይላል የሰራዊት ጌታ እግዚአብሔር። ነገር ግን እሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ደግሞ ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። ይሄን የተናገረው በሚልኪያስ ዘመን ነው። ነገር ግን ነገሩ የሚያመለክተው ወደ እኛ ነው፣ ወደ እኛ ዘመን ነው። በአንደኛ ጴጥሮስ 2:5 ላይ በኢየሱስ ክርስቶስ ደስ የሚያሰኝ መንፈሳዊ መስዋዕት ታቀርባላችሁ ይላል ጴጥሮስ። እናንተና እኔን ነው። በኢየሱስ ክርስቶስ ደስ የሚያሰኝ መንፈሳዊ መስዋዕት ታቀርባላችሁ። በእምነት መታዘዝ እንድንገባ የተፈቀደልን የጥንቱን ክህነት አገልግሎት የምንተካ እኛ ነን። የሌዊን ልጆች የተካን ዛሬ እኛ ነን። የእኛ ክህነት ክብሩን በረከቱን ከነዛ ከጥንቱ ከሌዋውያን ይበልጣል። የበለጠ ክብር ያለው አገልግሎት ደግሞ ኃላፊነቱም ከምንጊዜ የበለጠ ነው። ታዲያ እኛ ክህነት ዛሬ ከሌዋውያን ይሻላል ከሌዋውያን የእኛ የክህነት አገልግሎት? እንግዲህ እንደተነጋገርነው እስካሁን እውነት ከሆነ አይመስለኝም። እግዚአብሔር ከእናንተና ከኔ የሚጠብቀው ምንድን ነው? ይህንን ነካ ነካ አድርጌ ወደ ውይይቱ እንሄዳለን። ብዙ ነጥቦች ሰጥቻችኋለሁ፣ በብዙ አቅጣጫ ነካክቸዋለሁ። ይሄ ሁሉ ለእናንተ ማቴሪያል ነው፣ የምትወያዩበት ማቴሪያል እንዲሆን ነው። ብዙ ከብዙ አቅጣጫ ይህን ትምህርት ልንመለከተው እንችላለን። እግዚአብሔር ከእናንተና ከኔ የሚጠብቀው ታዲያ ምንድን ነው? ሚልክያስ 2:7 ላይ እንደዚህ ይላል፣ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ እውቀትን ይጠብቁ ዘንድ ሰዎችም ሕግን ከአፉ ይፈልጉ ዘንድ። ይሄን ያህል የተከበረ ኃላፊነት ነው ካህናት ያላቸው። 2:5 ላይ ካህኑ እግዚአብሔርን እንደማክበር እንዳለበት እናያለን። ከእነርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ፣ ይፈራ ዘንድም እነርሱ ሰጠሁት፣ እርሱ ፈራኝ፣ ከስሜም የተነሳ ደነገጠ። ካህኑ እግዚአብሔርንም ይፈራ ዘንድ እርሱም ደግሞ ለእግዚአብሔር ክብር በሰዎች ዘንድ ይፈራ ዘንድ። ካህኑ እግዚአብሔርን አክባሪ ነው። የእውነት ሕግ በአፉ ውስጥ እንድትሆን ይገባል። 2:6 በአንደበቱ በደል እንዲገኝ አያስፈልግም። ካህኑ ከጌታ ጋር በሰላምና በቅንነት እንዲራመድ ይገባል። 2:6 አሁንም ቀጥሎ ብዙ ሰዎችን ከኃጢአት ይመልሳል ይላል። ካህኑ ብዙ ሰዎችን ከኃጢአት ይመልሳል። በጣም በጣም አስፈላጊ የሆነው የከበረው የካህኑ ስራ ለሕዝቡ የእግዚአብሔርን ፈቃድ መንገር ነው። ይሄ ነው የካህኑ ስራ፣ ለሕዝቡ የእግዚአብሔርን ፈቃድ መንገር። ለቃሉ እንቅፋት ሆነው ሕዝቡን የሚያሰናክሉት ካህናት ወዮላቸው ይላል 2:8 ላይ። ሰዎችን አሰናክላችኋል፣ የሌዊንም ቃል ኪዳን አስነውራችኋል፣ ስለዚህ ወዮላችሁ። እግዚአብሔርን ሊወክሉ ወደ ሕዝቡ የተላኩት ካህናት የሚመጣባቸው ፍርድ፣ ያንን ፍርድ መስማት አስፈሪ ነው። ሌሎችን ከእግዚአብሔር ፊት ለሚያባርሩ ወዮላቸው ይላል። ይህ ቃል ለዛሬቱ ቤተ ክርስቲያን የተጻፈ ነው፣ ለአገልጋዮች የተጻፈ ነው፣ ለፓስተሮች የተጻፈ ነው፣ ለቤተ ክርስቲያን ሽማግሌዎች፣ ለዲያቆናት፣ ለምእመናን የተጻፈ ነው። ይህ ቃል ዛሬ ዙሪያችሁ ቤተ ክርስቲያንን ስትመለከቱ
የማንንም በማንም ላይ ለመፍረድ ሳይሆን ብዙ የሚያሳዝን ነገር እናያለን። እኛም ደግሞ ከማንም አንሻልም። ማ ላይ እጁ እንደሚጠቁም አላውቅም። ምክንያቱም አንዳችን ከማንም አንሻልም። ነገር ግን እግዚአብሔር በሚልኪያስ ይህን ተናገረ። ለአራት መቶ ዘመን ያህል እንግዲህ በሉ ነግሬያችኋለሁ ደህና ሁኑ ብሎ እግዚአብሔር ድምፁን ዘግቶ ቁጭ አለ። ከዛ በኋላ ንስሐ ግቡ እያለ በዮሐንስ መጥምቁ በኩል ከምድረ በዳ የእግዚአብሔር ድምፅ መምጣት ጀመረ። ከዮሐንስ መጥምቁ ራሱን እኔ የሚጮው ድምፅ ነኝ ነው ያለው። A voice crying in the wilderness. በምድረ በዳ የሚጮው ድምፅ። ከዛ ከሚጮው ድምፅ በኋላ ቃል መጣ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነ ሁሉ ያለ እርሱ አንዳች የሆነ የለም። ቃልም ስጋ ለበሰ፣ በመካከላችንም አደረ፣ እኛም ክብሩን አየን ይላል ዮሐንስ ወንጌል። እንግዲህ ጌታ ይባርካችሁ። መሰረታዊ የሆነውን ትምህርት ሰጥቻችኋለሁ። እግዚአብሔር እንዳሳሰባችሁ እስቲ እጆችን ማውጣት ጀምሩ። እንግዲህ አሁን እጆች ማየት እፈልጋለሁ። እንደ አንድ አራት አምስት እጅ ባይ በጣም እረካለሁ። እና እግዚአብሔር ይባርካችሁ። አሁን ወደ ውይይቱ ፕሮግራም እናያለን። ኒው ላይፍ፣ ጌታ ይባርክህ። ሁልጊዜ አቬለብል ነህ። እስቲ ሌሎች ወንድሞች እህቶች፣ እስቲ ሩ እየተባረኪ ጋድ ብለስ ዩ ኒበዱን